sürü salam bilançoyla. Dari Haymyon Tümetakçı'nın ipinlerden kuvvet yiyorlar. Hemen tırkı düz yedekası tutavuç adet hakkım. Adet hakkımın bazı meleket. Bazı o yemenol zahir kandıralar maret nav. የተለያዩ ሰጋጅ ቦታዎች እንዳሉ ባለፈው አስገናል እንግዲህ የእነዚህን ደግሞ በአግባቡ ሲጠቀም ለወንጌል አገልግሎት ሰዎች ሁሉ አምነው እንዲድኑ የእግዚአብሔርን ስራ በተሳካ ሁኔታ ኃይልና ስልጣን ባለው ሁኔታ እንዲሰራ እንደሚያደርግም አይተናል። በጠረት እንጀምራለን። እግዚአብሔር አምላካችን ሆይ ቃልህን አሁን ግለጽልን። በመንፈስ ቅዱስ ሰዓት ደግሞ አጥምቀን ባርከን በመንፈስ ቅዱስ ሰዓት እግዚአብሔር ሆይ አቀጣጥለን። እግዚአብሔር ሆይ አገልግሎትህን ደግሞ በመንፈስ ቅዱስ ኃይል እንድንወጣ እርዳን። ስለ መንፈስ ቅዱስና ስለ ስጦታዎቹ የበለጠ እንዲገባን ጌታ ሆይ ተናገረን። በአግባቡ የምንጠቀምበትን መረዳት ጥበብ ስጠን። ጌታዊ ዛሬ ፊታችን ባርክልን በኢየሱስ ክርስቶስ ስም አሜን። እንግዲህ ባለፈው ምዕራፍ 12 አንደኛ ቆሮንቶስ ከቁጥር 1 ማንበባችን እናስታውሳለን። ቁጥር 12 እና 13 ስናነብ አጋጣሚዎችን ማንሳታችን ይታወሳል። ለማያያዝ ይህን ክፍል አግባው አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 እና 13 ይህን ማለት ነው። አካልም አንድ እንደሆነ ብዙ ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲህ ነው እንዲሁ ነው። አይሁድ ብንሆን የግሪክ ሰዎችም ብንሆን ባሪያዎችም ብንሆን ጫዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠቅናልና ሁላችንም አንዱን መንፈስ ጠብቀናል ነው። እዚህ ላይ የተለያየ ብሔር፣ የተለያየ ዘር፣ የተለያየ ጎሳ፣ ከተለያየ ዓለም ክፍል ካሉ ሰዎች ውስጥ ብንሆንም በክርስቶስ አንድ መሆናችንም ይህ የእግዚአብሔር መንፈስ አንድ እንደሚያደርገን ነው የምናገረው። አንድ አካል ነው። እሱ አካሉ ኢየሱስ ክርስቶስ ነው። እኛ ወይም ደግሞ ቤተ ክርስቲያን የክርስቶስ ኢየሱስ አካል ናት። ክርስቶስ ኢየሱስ የቤተ ክርስቲያን ራስ ነው። የአካሉ ራስ ክርስቶስ ነው። ቤተ ክርስቲያን ደግሞ እኛ ሁላችንን ብልት የሚይዝ አካል ናት ማለት ነው። ይህንንም አሁን ቀጥሎም በምንነጋገርበት ወይም ደግሞ በምናለበት ክፍል የምናየው ይሆናል። ስለዚህ እኛ ከዓለም ክፍል የሆኑ ሁላችን በክርስቶስ መንፈስ አንድ ነን። ይሄ የመንፈስ ቅዱስ የጸጋ ስጦታ የመንፈስ ቅዱስ ስጦታ ለሰው ልጅ ሁሉ የሚሰጥ መሆኑንም ያመለክታል። ለግሪኩ፣ ለአይሁዱ፣ ለባሪያው፣ ለጨዋው የደረጃ ወይም ደግሞ የክብር ደረጃ ወይም ሰዎች በሚከፍሉት መንገድ ልዩነት ሳይደረግ ለሁሉም የሚሰጥ መሆኑን ማለት ነው። የዘር ልዩነት ሳይደረግ የሀገር ወይም ደግሞ የሰው ልጅ ብዙ ዘሮች አሉ ማለት ውስጥ ማለት ነው። ምንም ልዩነት ሳያደርግ ማለት ነው። ኢየሱስ ክርስቶስ ለሰው ዘር ሁሉ ነው የሞተው እና የመንፈስ ቅዱስ ስጦታ ለሁሉም ነው ማለት ነው። የጸጋ ስጦታ ለእርሱ በእርሱ ላመኑት ከዘር፣ ከቋንቋ፣ ከነገድ፣ ከወገን ለሆኑት ሁሉ ማለት ነው። ይህንንም ያመለክታል ማለት ነው። አካልም አንድ እንደሆነ ብዙ ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆነ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን ይላል፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን። አይሁድና ግሪክ የተለያዩ ሰዎች፣ የተለያዩ ብሔሮች ናቸው። ባሪያና ጨዋ ደግሞ የምለው ይሄ የደረጃ የሰው ማህበራዊ ኑሮ ውስጥ ያለውን ልዩነት ነው የሚያሳየው። ደረጃ ወይም ደግሞ የክብር ሰው በሚሰጠው ማለት ነው። ግን የኢየሱስ ክርስቶስ መንፈስ ለሁሉም እንደሆነ የደረጃ የዘር ልዩነት ሳይደረግ የደረጃ ልዩነት ሳይደረግ ማለት ነው። ጨዋዎችን ብንሆን ይላል ባሪያዎች ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጣምቀናል። በኢየሱስ ክርስቶስ እስካመን ድረስ ይህ የመንፈስ ቅዱስ ስጦታ ለሰው ልጅ ሁሉ ለሚያምነው ሁሉ ይሰጣል ለማለት ነው። የደረጃ ልዩነት እንግዲህ ላይ ሲታይ የኑሮ የደረጃ ልዩነት፣ የስልጣን የክብር ልዩነት ሊኖር ይችላል። በሰው መካከል የሀብት ልዩነት ሊኖር ይችላል። ያ ልዩነት እንዳለ ሙሉ በክርስቶስ ኢየሱስ ለሚያምኑት ለሁሉም የሚሰጥ ነው። ለተራ ሰውም ሊሰጥ የሚሰጥ ነው። እስካመነ ለፕሬዝዳንቱ፣ ለጠቅላይ ሚኒስትሩ። ስለዚህ እንግዲህ በሰው እይታ ወይም ደግሞ በአስተዳደር በሰው የአስተዳደር ስርዓት ውስጥ ከፍተኛ ቁንጮ የሆኑ ናቸው ሀገር የሚመሩ በተለያየ ደረጃ አስተዳደር ተዋረድ ውስጥ የሚኖሩ የሚያገለግሉ ሰዎች ማለት ነው። ለጠቅላይ ሚኒስትሩ ሊሰጥ ይችላል፣ ለፕሬዝዳንቱ ሊሰጥ ይችላል፣ ለሚኒስትሩ ሊሰጥ ይችላል፣ ለታወቀው ሳይንቲስቱ ሊሰጥ ይችላል፣ ለተራው ገበሬ ሊሰጥ ይችላል፣ ለተራ የሚመኑ ለተራ ሰው የሚባለው እዚህ ላይ እንግዲህ የመንፈስ ቅዱስ ስጦታ ልዩነት አድርግ ዋናው እዚህ ላይ ዋናው መስፈርት ምንድን ነው? እምነት ነው። በመንፈስ ቅዱስ ማመን በቃል ውስጥ በተቀመጠው መሰረት ካምኑ ለሁሉ የሚሰጥ መሆኑን ለሰው ልጅ ሁሉ ልዩነት ሳያደርግ የቦታ ልዩነት ሳይደረግ የስልጣን ልዩነት ሳይደረግ የክብር ልዩነት ሳይደረግ ማለት ነው። በምድራዊ ሁኔታ ያለው ልዩነት ሳይደረግ እንደሚያምኑ ይህ በመጽሐፍ ቅዱስ ውስጥ ነገስታት እግዚአብሔርን ያመልኩ ነበር፣ ተራው ይመልክ ነበር። እንግዲህ በሰማያዊ ሀገር በሚኖረው የደረጃ ልዩነት ደግሞ የደረጃ ልዩነቱ የሚፈጠረው ለእግዚአብሔር መንግስቱ ኃይል በታማኝነት ከመገዛትና ከማገልገል በሚኖረው ሁኔታ በክብር ሰዎች ሊለያዩ ይችላሉ። በሰማያዊ ሀገር ይህም ከመታዘዝ ጋር ያለ ነው። ስለዚህ የመንፈስ ቅዱስ የተሰጠ ስጦታ ለሁሉም ነው ማለት ነው። ዋናው ነገር እምነት ነው ማለት ነው። ሁላችንም እንግዲህ አንዱን መንፈስ ተጥተናል። ከሁሉም ይሆን ጌታን የምናገለግል ለጌታ የራሳችን የሰጠን ይህንን የጸጋ ስጦታን ለመቀበል መብታለን። መጽሐፍ ቅዱሳዊ መብታለን። የመንፈስ ቅዱስ እግዚአብሔራዊ መብታለን። እግዚአብሔር መንፈሱን ለሚያምኑት ሳይሰብር ይሰጣል። እንዲህ ያስፈላጊነቱ ደግሞ የጸጋ ስጦታን ይሰጣል ማለት ነው። ይህ አንዱ ዋና መነሳትና መታሰብ ያለበት ነገር ነው። ጠቃሚ መሆናችንን እንዳናስብ፣ ጠቃሚ መሆናችን በኢየሱስ ክርስቶስ ደም ታጥበን መጣታችን እርሱን መከተላችን ነው። ለእርሱ መገዛታችን በእግዚአብሔር ቤት ውስጥ ትልቁና ጠቃሚ ሰው ክብርን የሚያገኝበት መንገድ ለእግዚአብሔር በዚህ መልክ መገዛቱ ነው። ለእግዚአብሔር የማይገዛ ፕሬዚዳንት ቢሆን እጅግ ታዋቂ በዓለም የከበረው ሰው ቢሆን በእግዚአብሔር ፊት የቀለለ ነው ሆኖ ማለት ነው። በእግዚአብሔር ፊት ደግሞ ድሃው ማንም የማያስበው እግዚአብሔር የሚያመልክ ነው የሚያከብረው እየከበረ ነው። ነገር ግን ሁሉ በተለያየ የኑሮ ደረጃ፣ የስልጣን ደረጃ፣ የክብር ደረጃ በከፍተኛም ደረጃ ያሉ ሁሉ ጌታን እስካመለኩ ድረስ የክብሩ ተቀባዮች ይሆናሉ። እዚህ ላይ እንግዲህ መስፈርቱ ይሄ ነው ለማለት ነው። በዚህ ሁኔታ ውስጥ ሆነን ለጌታ አክብሮታችንን ለመግለጽ ጌታን የምናመልከውን የምንከተለው ገዛለን ጌታን አክብሮታችን ለመግለጽ ሰዎች ደግሞ ከዘላለም ሞት እንዲድኑ የክርስቶስ ኢየሱስን ክብር ለመግለጽ የእግዚአብሔርን ታላቅነት ለሰዎች ለመግለጽ ሰዎች ከታሰሩበት ከአጋንንታዊ ስራ እንዲፈቱ ከዓለም ከተጨማለቀ ሕይወት ነፃ ወጥተው ጌታን እንዲያመልኩ እንግዲህ ራሳችን ያገኘነው ነገር ለሌሎች ለማካፈል በሚፈልበት ጊዜ የጸጋ ስጦታ ይሰጠናል ማለት ነው። እሱ ደግሞ የአንዳንዳችን ባህሪ ስለሚያውቅ እንደ አስፈላጊነቱ ይሰጠናል። አንዱን የጸጋ ስጦታ ወይም ደግሞ ሁሉንም የጸጋ ስጦታ የሚሰጥበት ሁኔታ ሊኖር ይችላል። ነገር ግን አላፍነቱ በስቶ እንዳንጨናነቅ ብዙ ጊዜ የተወሰነ ተገስጦታ ይሰጠናል። በዛ በተግባር በተገቢ ሁኔታ በአግባቡ ይሰራበት ማለት ነው። ለምሳሌ አሁን አንድ ሰው ዳኛም፣ ሐኪምም፣ መሐንዲስም፣ ቀማሚም፣ የሂሳብ አዋቂ ወይም አካውንታንት፣ እንደገና ደግሞ የስነ ምጣኔ ሀብት እውቀት ወይም ደግሞ ኢኮኖሚክስ፣ ሁሉንም ነገር ሊሆን አይችልም። አንደኛ ጊዜውም የተገደበ ነው። አንዱ ራሱ ብዙ ጊዜ የሚፈልግ ስለሆነ ሁሉም ችሎታ ብኖረም ሁሉንም በአግባቡ ሊጠቀም ስለማይችል በአንዱ አካባቢ በደንብ ከሰለጠነ እና ከሰራበት ትልቅ ምሰል ይችላል ህብረተሰብ ማለት ነው። ስለዚህ ሐኪም ራሱ ህክምና ራሱ ብዙ ዘርፎች አሉ። በአሁኑ ሁሉም ሐኪም አንድ አይነት አይደለም። ቀዶ ጥገና ሐኪም አለ፣ የውስጥ ደዌ ህክምና ሐኪም አለ፣ የካንሰር ባለሙያ አለ፣ እንደዚሁም ደግሞ የህጻናት ሐኪም አለ። የህጻናት ሐኪም ራሱ ሌሎቹንም ራሱ ህክምናው ራሱ ብዙ ዘርፎች አሉ። ምክንያቱም በሁሉም ለመስራት ጊዜ ውስጥ ስለማይበቃው በአንዱ ያተኩሮ ከዛ በኋላ በዛ የተሳለ አገልግሎት ይሰጣል ማለት ነው። ምህንድስና እንደዚሁ ነው። ለምሳሌ ኤሌክትሪካል ኢንጂነር አለ፣ ኤሮኖቲካል ኢንጂነር አለ፣ መካኒካል ኢንጂነር አለ፣ ሲቪል ኢንጂነር አለ። እዛም በዛም አካባቢ ደግሞ ብዙ የተለያዩ የላቁ ሙያዎች አሉ፣ የላቁ ስፔሻሊቲዎች አሉ ማለት ነው። እና መሀንዲስም ሲባል ሁሉንም የምህንድስናውን ዘርፍ ሊሸፍን የሚችል ችሎታ ሊኖረው አይችልም። በአንዱ አካባቢ ነው ሰው የበለጠ ትኩረት ሰጥቶ ማለት ነው። እንደገና ደግሞ በኢትዮጵ ኖሲት በሌላም በሌላም እንደዚህ ነው። ልክ በዘጋጅ ስጦታም አሁን ሁሉንም ነገር ጌታ ቢሰጠ እንደዚሁ አስቸጋሪ ነው የሚሆነው ኃላፊነቱን ለመወጣት ማለት ነው። ስለዚህ ጌታ አገልግሎቱን ሁላችንም ስራ ፈቶች እንዳንሆን የእሱ ስራ እንድንሰራ ከፋፍሎ ነው የሰጠን። ነገር ግን አንድ በምድር ካለው እውቀት አንድ የምናየው ነገር አለ። ተገቢ የሆነው ባለሙያ ወይም ደግሞ የሰለጠነው ስፔሻሊስቱ በሌለበት አጠቃላይ እውቀት ያለው ሰው ያ በሌለበት አገልግሎቱን የሚሰጥበት ሁኔታ አለ። ለምሳሌ አሁን አጠቃላይ ሐኪም ወይም ያው ጄኔራል ፕራክቲሽነር የሚባለው መጀመሪያ በመሰረታዊው የሕክምና ጥበብ ሲሰለጥን አጠቃላይ እውቀት ስላለው የህጻናት ሐኪም በሌለበት ህጻናትን የሚያስተምራል። ካንሰር ያለው የካንሰር ስፔሻሊስት በሌለበት የካንሰር ሕክምናውን ይሰጣል። እንደዚሁም ደግሞ የአጥንትም ስፔሻሊስት በሌለበት እንዲ ያደርጋል። ነገር ግን ለጊዜው ያንን ያደርግና በኋላ ተገቢውና ጠለቅ ያለ የጤና አገልግሎቱ ሰውየው ያ የታመመው ሰው የታመመች ሴት እንድታገኝ ወደ ስፔሻሊስቱ ይልካል። በጊዜው እንደዛ ልክ በእግዚአብሔር ቤትም አገልግሎቱ ውስጥ ነቢይ በሌለበት አሁን አስተማሪ በሚያገለግልበት ጊዜ ያንን የሚመለከት ነገር ሲመጣ ተገቢ የሆነውን አገልግሎት ስለዚህ ነገር ይሰጣል ማለት ነው። ለምሳሌ እያስተማረ እግዚአብሔር ትንቢት በሱ ሊናገር ይችላል። እያስተማረ የፈውስ ስጦታ ሊተገብር ይችላል። እያስተማረ ወይም ወንጌልን እየሰበከ ሙታንን የሚያስነሳበት ሁኔታ አለ። ከዚህም ደግሞ አልፎ ተርፎ ባለፈውም እንደተነካሁት የተያዙ ስጦታዎች አሉ። ለምሳሌ አሁን ታምራትን ማድረግ የፈውስ ስጦታዎች፣ እነዚህ የተያዙ ነገሮች ናቸው። ብዙ ጊዜ አብረው የሚሄዱበት ሁኔታ አለ። ፈውስና ማስተማሪም አብሮ የሚሄድበት ሰው ፈውስና ወንጌልን መስበክም ታምራትን ማድረግና ወይ የወንጌል ስብከቱም አብሮ የሚሄድበት ሁኔታ አለ። ወንጌልን በሚሰብክበት ጊዜ ሰዎች አላምን ስሉ ይሄ ወንጌልን የሚሰብከው ሰው ታምራትን የሚያደርግበት እግዚአብሔር የተለየ ነገር በዛ ቦታ ሊያደርግ ይችላል። እነዚህ ነገሮች አሁን ሊሆኑ የሚችሉ ነገሮች ናቸው፣ የተያዙ ነገሮች። ግን የእግዚአብሔር መንፈስ እንደ የአስፈላጊነቱ በራሱ ጊዜና ቦታ የሚያደርገው ነገር ነው። ሰውየው ለራሱ ክብር ብሎ የሚያደርገው ጉዳይ አይደለም። ይህ ደግሞ በአሁኑ ዘመንም በብዙ የወንጌል አገልግሎት ውስጥ እየሆነ ያለ ነገር ነው እና አንዳንድ ጊዜ ሁለትም ሶስትም የአገልግሎት ስጦታው የተያዙ ሊኖሩ ይችላሉ። ያን እንግዲህ በሚያስፈልግበት ቦታ ያ ስጦታ የሌለው ሰው በሌለበት ቦታ ያን ሊያደርግ ይችላል። ወንጌልን የሚሰብከው በአዲስ ቋንቋ ሊናገር ይችላል። ሲሰብክ እነዛ ሲሰብክ ለማመን የሚጠራቸው ሰዎች ያንን ሲያዩ፣ ያንን ታምራት ሲያዩ በጌታ ያምናሉ ማለት ነው። እነዚህ የተያዙ ነገሮች አብረው የሚሄዱ ነገሮች አሉ። እነዚህ ስጦታው ሶስቱም አራቱም በአንድ ሰው ላይ ሊሰሩ ይችላሉ። ሰውዬው የታወቀ አስተማሪ ሆኖ ሳለ በአንድ ቦታ ነቢያትና ሐዋርያት ታምራት የሚያደርጉበት ሰዎች ባሉበት ስፍራ ያ ማስተማር በማስተማሩ የእግዚአብሔር ኃይል ሊገለጽ ይችላል። ነገር ግን እነዛ በሌሉበት ቦታ ደግሞ የእነዚህ ቦታ ተክቶ ደግሞ እንዲሰራ እግዚአብሔር መንፈስ የሚያደርግበት ሁኔታ ይኖራል እና አንዱ መንፈስ እንደሚያስፈልገው ያደርጋል ለማለት ነው። ነገር ግን ሁሉንም ነገር በአንድ ሰው ላይ ቢጭን አገልግሎቱ ያስቸግረዋል። ስለዚህ እግዚአብሔር ሁላችንም ስራ ፈቶች እንዳንሆን እያንዳንዳችን ጸጋ ሰጥቶናል፣ የጸጋ ስጦታ ሰጥቶናል። በነገራችን ላይ በቤተ ክርስቲያን ውስጥ የጸጋ ስጦታ ያልተሰጠው ሰው ይ ቢያንስ ቢያንስ ወንጌልን መስበክ ራሱ ስራ ፈቶች አይደለም። በእግዚአብሔር ቤት ውስጥ ማናችንም ይሆን በእግዚአብሔር ቤት ውስጥ አንዱ የተለየ ሰው፣ ሌላው ደግሞ የተጠራሪ ወይም ደግሞ የተረሳ የሚባል ነገር የለም። ሁላችንም ስራ ፈቶች እንድንሆን እግዚአብሔር ፈቃድ አይደለም። ይሄ እንግዲህ ዛሬ የክርስቶስ ኢየሱስን አደኝነት ያየና ከዚህ በፊት ከነበረበት ከጨለማ ይሆን ከተበላሸ ይሆን ነጻ ያወጣው ሰው አንድ ነገር ማለት ይችላል። ኢየሱስ ክርስቶስ ወይ እንዲህ አይነት ቆሻሻ ሰው ነበርኩ፣ ዛሬ ያው ኢየሱስን አግኝቼ ያው አዲስ ሕይወት አግኝቻለሁ ብሎ መመስከር ይችላል። መመስከር ማለት ከወንጌል ወንጌልን ከማድረስ ጋር የተያዘ ነገር ነው። የወንጌል አገልግሎት የሚለው ወይም ደግሞ ወንጌልን ማሰራጨት ይሄ አንዱ የመንፈስ ቅዱስ ሲሰጣ ስጦታ የሚባለው እንግዲህ በዚሁ ሊጀምር ይችላል ማለት ነው። ትልቅ የጸጋ ስጦታ ወይም ደግሞ በትልቅ ደረጃ እስክስብ ድረስ ብለን የምንጠብቀው ጉዳይ አይደለም። በትንሹ ታምረን ስንጀምር የጸጋ ስጦታው አድማሱ አተገባበሩ ስፋቱ እየጨመረ የሚል ጉዳይ ነው። ከመታዘዝ ነው የሚጀምረው ማለት ነው። አሁን ለምሳሌ አንድ ሰው ጌታ በህይወቱ ለውጥ በማምጣቱ በዛ በመደሰት ሲመሰክር፣ ያንን ሰው ደግሞ በዛ በታማኝነት ቢቀጥል ታላቅ ወንጌላዊ በዓለም ታዋቂ ወንጌላዊ ሊሆን ይችላል ማለት ነው። ወይም በአንድ አውራጃ ወይም በአንድ ሀገር ወይም ደግሞ በአንድ ሀገር ወይም በምድር ዙሪያ ሁሉ ታዋቂ አገልጋይ ሊሆን ይችላል ማለት ነው። ይህም ደግሞ መቼም ወንጌላዊ ወይም ደግሞ አስተማሪ ተብሎ ከተጠቀሰበት ሁኔታ ብቻ ላይሆን ይችላል። እሱም አንዱ መንገድ እና ትልቁ መንገድ ነው። በሌላ ስራን የሚሰሩ ከመስሪያ ቤት በመስሪያ ቤት ሆነው የመንግስትን ስራ ወይም ደግሞ የግልን ስራ የሚኖሩበት ድንኳን የሚሰሩ ሰዎች ሁሉ በዚህ መልክ እግዚአብሔር ሊጠቀምባቸው ይችላል። በጸጋ ስጦታ እንዲያገለግሉ ማለት ነው። በወንጌል አገልግሎት፣ በምስክርነት፣ በማስተማር ማለት ነው። ለአሁን በዓለም በጣም እየተለመደ እንደመጣው በጣም ፕሮፌሽናል እየተደረገ እንዳለው ላይሆን ይችላል። ያ መንገድ አንዱ ነው። ፕሮፌሽናል ሆኖ ሙሉ ጊዜውን ሰጥቶ 100% የእግዚአብሔር ስራ መስራት ይህም የእግዚአብሔር ፈቃድ ነው፣ በጣም ምሳሌ ነው። ነገር ግን እሱ ብቻ አይደለም። አሁን እንደውም በአንዳንድ ጊዜ እየተደረገ ያለው ነገር ምንድን ነው? በአዲስ ኪዳን ውስጥ የእናንተ የንጉስ ካህናት እርሱ የተመረጠ ህዝብ ናችሁ ነው ብለው ሚመኑን ማለት ነው። ያመኑትን ሁሉ አገልጋዮቹን፣ ፓስተሮችን፣ ወንጌላውያንን፣ ቄሶቹን ወይም ደግሞ ሌሎቹን የሙሉ ጊዜ አገልጋዮች መሆናቸው ታውቆ ሲሉ ያሳፍቸው ያሉትን ብቻ ሳይሆን ሚመኑን ሁሉ እንዲሳተፍ ነው። በአዲስ ኪዳን ደህንነት ለእስራኤል ብቻ ሳይሆን ለዓለም ህዝብ ለአይዛንም ሁሉ እንደሆነ አገልግሎቱ ደግሞ በአዲስ በብሉይ ኪዳን ጊዜ ለካህናትና ለሌዋውያን ነበረ። ነቢያት የሚመሩት ብዙ ጊዜ ከዛ ነበረ፣ ከሌዋውያን ከነቢያት ከካህናት ቡድን ነበር። የኪነት ኃላፊነት ወይም ደግሞ እግዚአብሔር ለዛ ተሾማቸው ነበር። ይህም አካሄድ ደህንነቱ በአዲስ ኪዳን ለዓለም ሁሉ ተደራሽ ያለ ብቻ ሳይሆን የአገልግሎቱ ሁኔታ በአዲስ ግዳ ተቀይሯል። እሱ ማለት ሁሉም ይመን አገልጋይ መሆን የሚችልበት ነው። መጽሐፉ ሲበግስ ነው የሚናገረው። አሁን በተለያየ ምክንያት ያንን እያጠበብን ሙሉ ጊዜ የሰጡ ሰዎች ብቻ ላይ ትኩረት የማድረግ ነገር አለ። ያ እንግዲህ ቅድም የምትጠቀስኩት ስህተት አይደለም። እሱ መሆን ያለበት ነው። ግን እሱ ብቻ አሁን በዚህ በኩል ትንሽ አታጫን እየለቀቀ ያለ ነገር ያለ ይመስላል። ምዕመኑ ለአገልግሎት እንዳይበረታቱ በማድረግ በተግባር ጸጋ ካላቸው እንዳያገለግሉ መደረግ የለባቸው ቦታ መሰጠት አለባቸው። ፍሬያቸው እየታየ ጸጋቸውም ደግሞ እየታየ በጸጋቸው ምዕመንን ሁሉ ማሰማራት ያስፈልጋል። የተወሰኑ ወንጌላውያን አስተማሪዎች ወይም ካህናት ብቻ የዓለምን ሕዝብ በወንጌል ሊደርሱ አይችሉም። እነሱ ትልቅ ስራ ሊሰሩ ቢችሉ፣ ነገር ግን ብዙ ትልቅ ስራ መሰራት የሚቻለው ምዕመኑን ሁሉ በማንቀሳቀስ ነው። እና አሁን ምዕመኑ በወንጌል አገልግሎት በዚህ በመንፈስ ቅዱስ ጸጋ ስጦታ እንዳይሳተፉ ማድረግ የእግዚአብሔር ፈቃድ አይደለም። እንደውም የእግዚአብሔር ፈቃድ የሚጥስ ነው። ይሄ እንግዲህ ምዕመኑን ሙሉ የሚያካትት ነው። ምዕመኑ ሙሉ ይሄን ማወቅ አለበት። በዚህ መልክ ነው ቦታ ባይሰጠን እንኳን ትኩረት ባይሰጠን እንኳን እኛ ጌታ የሰጠንን ጸጋ ካወቅን ለራሳችንና ለእግዚአብሔር ታማኝ ሆነን አገልግሎታችንን መቀጠል አለብን። ቢያንስ ቢያንስ ለሰዎች መመስከር እንችላለን በምንችለው አቅም። ቢያንስ ለጌታ ፍቅራችንን በገንዘብ መርዳት ወይም ደግሞ በምክር ማድረግ ይቻላል። ይህንን እንዳናደርግ ማንም ሊከለክለን አይችልም። በመሰረቱ የቤተ ክርስቲያን አስተዳደር የጸጋ ስጦታ በጣም ተተግብሮ ወንጌል ለዓለም እንዲደርስ ማመቻቸት መሆን ነው። ግን ያን ማድረግ የዚህ አይነት ማስተዋል ከሌለ ከሚመሩ ይህንን ያየ ቤተ ክርስቲያን እንኳን በቤተ ክርስቲያን ውስጥ ያለው አስተዳደር ያንን ባመቻች እንኳን አገልግሎታችን ለጌታ ልንታመኝነታችንን ማቋረጥ የለብን ማገልገል አለብን ማለት ነው። የጸጋ ስጦታ አገልግሎቱ አላማው ሁላችንም እንድንሳተፍ ነው ማለት ነው። አንድ አካል ሆነን ማለት ነው ሁላችን። ይህ ነው እንግዲህ አሁን ይህ ለምሳሌ ስለ አስተዳደር ያንን ማመቻቸት የቤተክርስቲያን አስተዳደር ያንን ማመቻቸት የሚለው አሁን ቀጥሎ በዚህ አሁን በዛሬ ትምህርታችንም የምንነካው ይሆናል። አንዱ የጸጋ ስጦታ ነው ማስተዳደር፣ ቤተክርስቲያንን ማስተዳደር። ስናስተዳድር ግን ጌታ በሚከብርበት መንገድ እንጂ ለሰው አድሎ በማድረግ ከሆነ ዋጋችንን በምድር አግኝተናል። እሱ ደግሞ የደከምንበትን ነገር ያበላሻል። እዚህ ላይ መጠንቀቅ ያስፈልጋል። ለጌታ ክብር ልክ ሙሴ እንዳደረገው፣ ሙሴ ለማንም ነበር አልቆመም። የቆመው ለእግዚአብሔር ነው፣ ለእውነት ነው፣ ለጽድቅ ነው፣ ለቅንነት ነው፣ ለእውነተኛ አስተዳደር ነው። ሲያጠፉ ማንን የሚገስጻል? መልካም ከሚያደርጉት ጋር አብሮ ሆኖ ደግሞ ህዝቡን ያበረታታ ነበር። ከራሱ በላይ ህዝቡን ይወድ ነበር። አስተዳደር ማለት የምናስተዳድረውን የቤተ ክርስቲያንን ህዝብ የምናስተዳድረውን ህዝብ እንደዚሁ በቅንነት መውደድና በቅንነት ደግሞ እንዲያገለግሉ ማሰማራት ነው። እሱንም ደግሞ የክብር ማግኛ አድርገን ለምንወደው ብቻ አገልግሎትን የምንለቅና ለማንወደው ደግሞ የምንከለክል ከሆነ ከእግዚአብሔር ሀሳብ ጋር አብሮ አይሄድም። የአዲስ ኪዳን የጸጋ ስጦታ አተገባበርም አላማውም ከዚህ ጋር አይሄድም ማለት ነው። እዚህ ላይ በጣም መጠቀቅ በተለይ የአስተዳደር ስጦታ አለ። እንግዲህ አስተዳደር የምለው በዚህ በትምህርቱ ክፍል ውስጥ ያለ ስለሆነ ይናየዋል። እንግዲህ አንድ አካል ሆነ የእርሱ ብልቶች ሆነ በተሰጠን ስጦታ ትኩረት ሰጥተን እናገለግላለን ማለት ነው። ያንን በምናደርግበት ጊዜ ሰው ላያየን ይችላል፣ እግዚአብሔር ያየናል። እኛም ደግሞ እግዚአብሔር ያየናል ብለን ነው ማገልገል ያለብን። እግዚአብሔር ያየኛል ብሎ የሚያገለግል ሰው በአገልግሎቱ የእግዚአብሔርን ፈቃድ አይተላለፍም፣ ሰውንም አይጎዳም፣ አድሎም አያደርግም፣ ከእግዚአብሔር ፈቃድም ውጭ አይወጣም። ሰው ያየኛል የሚለው ለማስመሰል ነው የሚያደርገው። ይሄ ደግሞ በእግዚአብሔር ፊት ይሄ ለሰው እይታ የሚደረግ ነገር የግብዝነት አገልግሎት ይባላል። እሱ ደግሞ በእግዚአብሔር ፊት ክብደት የሌለው የሚያሸትም አይደለም። እንዲያውም ምንድን ነው ክስ ማለት የሚያስነቅፍ ነው። ጸጋም እንዳይበዛ እንቅፋት የሚሆን አካሄድ ነው ማለት ነው። በዚህ መልክ ታይዘን ለጌታ ክብር የጸጋ ስጦታ ሰዓት ተገብራለን በተሰጠ ደግሞ በሳምንት እናገለግላለን። ከቁጥር 11 ጀምሮ እናነባለን። አካል ብዙ ብልቶች እንጂ አንድ ብልት አይደለም እና ስለዚህ አንድ አካል አንዱን ሰው የሚያው አይን፣ እጅ፣ ጆሮ፣ ኩላሊት፣ ጉበት ሁሉ እንዳለው ማለት ነው። ምናልባት ይሄ አንድ አካል አካሉ ኢየሱስ ነው ነው የሚለው በዚህ ክፍል በኋላ ይታየዋል። እንደውም ባለባው ጥሩ ነው። ለምን በኋላ ከምት ያክል መጠ ስለምችል ማለት ቁጥር 27 ላይ ምንነት እናንተም የክርስቶስ አካል ናችሁ ይላል። እያንዳንዳችሁ ብልቶች ናችሁ፣ እናንተም የክርስቶስ አካል ናችሁ። አካል ቤተ ክርስቲያን ናት ማለት ነው። የአካሉ ራስ ኢየሱስ ክርስቶስ ነው። እናንተ ብልቶች ናችሁ፣ እያንዳንዳችሁ ብልቶች ናችሁ። አንድ ሙሉ ሰው ብንወስድ አንዱ አይን ሊሆን ይችላል፣ አንዱ አፍንጫ ሊሆን ይችላል፣ አንዱ ጉበት ሊሆን ይችላል፣ አንዱ ኩላሊት ሊሆን ይችላል፣ አንዱ አንጎል ሊሆን ይችላል፣ አንዱ ሳምባ ሊሆን ይችላል፣ አንዱ ሆድ ሊሆን ይችላል፣ አንዱ አንጀት ሊሆን ይችላል ማለት ነው። ነገር ግን እዚህ ላይ መታወቅ ያለበት አንዳንዱ ብልት እኔ የተሻልኩ ነኝ ብሎ ሊያስብ ይችላል። ነገር ግን ከነዚህ ብልቶች አንዱ እንደው ማይታዩት እነሱ ባይኖሩ ሰውየው አይኖርም። ለምሳሌ አሁን ሳምባ ባይኖር ሰውየው በህይወት ሊኖር አይችልም። ሳምባ ጠቃሚ ነው። አንጎል ባይኖር ሌላው የሰውነት ክፍል ሁሉ አይሰራም፣ ሰውየው ሊኖር አይችልም። አንጎል ጠቃሚ ነው። ጉበት ባይኖር ሰውየው በህይወት ሊኖር አይችልም፣ ጉበትም ጠቃሚ ነው። ኩላሊት ባይኖር ሰውየው በህይወት ሊኖር አይችልም። ኩላሊት ቢታመም ሰውየው ታመመ ይባላል። አንጎል ቢታመም ሰውየው ታመመ ይባላል። አንጀት ቢታመም ሰውየው ታመመ ይባላል። እግር ቢታመም እግር ቢታመም ሰውየው እኮ ነው ታመመ የሚባለው። ስለዚህ እያንዳንዱ የሚታየው ወይ የማይታየው አካል ለአካሉ መኖር የሚታየው ወይ የማይታየው ብልት ለአካሉ ለቤተ ክርስቲያን ጠቃሚ ነው። የአካሉ ራስ ኢየሱስ ክርስቶስ ነው ብለና አካል ቤተ ክርስቲያን ና ብልቶች እያለን ማለት ነው። እያንዳንዳችን አንዱ ከሌላው እኔ ጠቃሚ ነኝ ማለት አንችልም። አንዱ ሌላውን ሊንቅ አይችልም። ስለዚህ ሁሉም ጠቃሚ ነው። ይሄ ነው መታወቂያ የጸጋ ስጦታ። አንዳንዱ በይፋ የሚወጣ ሊኖር ይችላል፣ ሰዎች የሚያወጣ አንዳንዱ ሰዎች የማያወጡ ሊኖር ይችላል። ሁሉም ጠቃሚ ነው። ሁሉም አስፈላጊ ናቸው። መጽሐፍ ቅዱስ እንደምለው እኛም ደግሞ ምክንያታዊ በሆነ መንገድ ስናስለው ይሄ እውነት ሆኖ ነው የምናገኘው። ስለዚህ እኛ የክርስቶስ ኢየሱስ ብልቶች ነን። የቤተ ክርስቲያን የኢየሱስ ክርስቶስ እናንተ የክርስቶስ አካል ናችሁ። ለእኛ የክርስቶስ ኢየሱስ አካል ነን። የቤተ ክርስቲያን እያንዳንዳችን ብልቶች ነን ማለት ነው። እንግዲህ ይህንን ምሳሌ አሁን ማንበብ እንቀጥላለን። አካል ብዙ ብልቶች እንጂ አንድ ብልት አይደለም እና እግሬ እጅ አይደለሁም እና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆኗ ይቀራል። ጆሮም እኔ አይን አይደለሁም እና የአካል ክፍል አይደለሁም ብል ይህን በማለቱ የአካል ክፍል መሆኑ ይቀራል። አካል ሁሉ አይን ቢሆን መስማትስ ወዴት በተገኘ? ሰውነት በሙሉ አይን ብቻ ቢሆን ግን ይታይ ሰውነት ብቻ ጆሮ ብቻ ቢሆን ምንድ ነው? ሰውነት ሁሉ አንጎል ቢሆን? ስለዚህ ያ አይሆንም። እያንዳንዱ አካል ተዳምሮ ተያይዞ በጤናማ ሁኔታ ሲሰራ ነው አካል የሚባለው ነገር ያለው ማለት ነው። አካል ሁሉ አይን ቢሆን መስማት ይስ ወዴት በተገኘ? ሁሉ መስማት ቢሆን ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አይን እጅን አታስፈልገኝም ልትለው አትችልም። ወይም ራስ ወይም እግሮችን አታስፈልገኝም ልላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁኑ የሚያስፈልጉ ናቸው። ደካሞች የሚባሉት ማናቸው? በተለይ በሰውነት ውስጥ ያሉት ስለዚህ አደጋ ምቱ ወይ ደግሞ የሆነ ምጎዳ ነገር ቢገጥም መቋቋም የማይችሉ ልኩበት ኩላሊት ስስ ናቸው። ነገር ግን የህይወታችን የመኖራችን መሰረት ናቸው። ኩላሊት በሰውነታችን ውስጥ ቆሻሻን ባጠራ ኖሮ አጥርቶ ባያውጣ ያም በሽታ በሌላ መልክ ባይወጣ ሰውየው በእጅግ ጊዜ ነው የሚሞተው። ጉበት ደግሞ የምንበላው ነገር ሁሉ የመጨረሻ የማዋሃድና ከዛም ደግሞ ወደ ኃይል ተለውጦ እኛ ስራን እንድንሰራ ለማሰብ የምንችልበትን ኃይል የምናገኘው ጉልበት በሚሰራ ውስጥ አለ። ይህ ሜታቦሊዝም የሚባለው ማለት ነው። ሜታቦሊዝም የሚካሄደው ማዋሃድ የመጨረሻ በተራቀቀ ሁኔታ የተበላውን ምግብ ለሰውነት በሚረዳ መልክ የመለወጥ ነገር የሚደረገው በጉበት ነው። ጉበት ደግሞ መርዛማ የሆኑ ነገሮችንም ከሰውነት እንዲወጡ በዚህ መልክ ለውጦ ከሰውነት በሽት እንዲወጡ ያደርጋል። ጉበት ባይኖር ኖሮ ሰውየው መኖር አይችልም። ይህ ግልጽ ነው። ሳምባ ደግሞ ታውቃላችሁ። ሳምባ እንደዚሁ ትንሽ ጠንከር ብልም እሱ በውስጥ በአጥንት የተሸፈነ አካል ነው። የሚገርመው ነገር እነዚህ ከምንም በላይ እጅግ በጣም ጠቃሚ የሆኑ የሰውነት ክፍሎቻችን እግዚአብሔር ሲፈጥረን እንዳደረገ ከውጭ ያለው ነገር ቢነካ በቀላሉ የሚጠቡ ስለሆነ በጠንካራ አጥንቶች እና በጣም ስልታዊ በሆነ አቀማመጥ እና አደጋ በቀላሉ ሊጋለጡ በማይችሉበት ሁኔታ እንዲቀመጡ አድርጓል። በየአናቶሚ ማለት ነው። ለምሳሌ አሁን ልብን ተመልከቱ። ልብ አሁን ሰውነት እንደሙሉ የሚረጨው እነዚህ ሁሉ ነገር በቀላሉ ሊጠቁ የሚችሉ ናቸው። ነገር ግን አሁን ልብ በአጥንት ውስጥ ተከልሎ ነው ያለው። እግዚአብሔር ደግሞ ሲፈጥር ምን አደረገው? እነዚህ ኩላሊት፣ ጉበት፣ ልብ፣ እነዚህ ሳምባ ሁሉ ጠንካራ በሆነ አጥንት እንዲከለሉ አድርጓቸዋል። ለምሳሌ አሁን እንደ ቆዳ ለውጭ ቢጋለጥ ኖሮ እነዚህ በአጭር ጊዜ ሊጠቁ የሚችሉ ናቸው። ቢጠቁ ኖሮ ሰው ባይወጣ ኖሮ ማለት ነው። እነዚህን አሁን ደካማ የሚመስሉ የአካል ክፍሎች ማለት ነው ብልቶች፣ እነዚህን እግዚአብሔር በተለየ ጥንቃቄ እና በተለየ ስልታዊ አሰራሩ በዚህ መልክ ተከላክሎላቸው ነው ማስቀምጧል። ይህ በጣም ያስደንቅ ነው። እሱ ራሱ ተአምር ነው። ይህ ሰው አመጣጠር ራሱ ተአምር ነው። እግዚአብሔር የሰራበት ምክንያቱም የጥበብና የእውቀት ሁሉ ራሱ ነው። የተመለ የፈጠረ ጌታ በእውቀት ተወዳዳሪ የለው ጌታ፣ በጥበብ ተወዳዳሪ የለው፣ በችሎታ ተወዳዳሪ የለው ጌታ ስለሆነ ሲሰራ ግን እንደዚህ አድርጎ ነው ሰራ። እነዚህ ታዲያ አሁን ደካማ የሚባሉት አካሎች ብልቶች ይልቁንም የሚያስፈልጉ ናቸው። በተለየ መንገድ ለእነዚህ እግዚአብሔር ተጠቅሞላቸዋል። ሲፈጥረን እንኳን ማለት ነው። አንጎል ለምሳሌ ሰውነትን ሁሉ የሚገዛ ንጉስ ነው። ትእዛዝ ሁሉ የሚመጣው ከአንጎል ነው። ሰውየው ማለት ራሱ ሰውየው ራሱ የሚናገረው፣ የሚበላው፣ የሚጠጣው፣ የሚያስበው፣ የሚያጠናው፣ መሀንዲስ የሚሆነው፣ ሐኪም የሚሆነው፣ ሳይንቲስት የሚሆነው፣ የህግ ባለ አዋቂ የሚሆነው ሁሉ እኮ ማለት ማለቱ አንጎል ነው። ያንን ሁሉ ይህ ሁሉ ነገር ሂደቱ ሁሉ የሚካሄደው በአንጎል ውስጥ ነው። አሁን ጉበት ባይኖር አንጎል አይኖርም። አንጎል ባይኖርም ጉበት አይኖርም። ሳምባ ባይኖር አንጎልም አይኖርም ጉበትም አይኖርም። ጉበት ባይኖር ሳምባ ባይኖርም አንጎልም አይኖርም። አሁን አንጎል ጉበት ለእነዚህ ሁሉ የሚያስፈልገውን ምግብ ሜታቦላይዝ እያደረገ ያቀርባል ለሰውነት ክፍሎች ሁሉ። ነገር ግን ለጉበት ደምን ይሄንን ሁሉ ሜታቦላይዝ እያደረገ የሚያቀርበውን ጉበት ለዚህ ጉልበት ደምን እሱ ራሱ በህይወት ለመኖር ደም ያስፈልጋል። ደምን የሚረጨው ልብ ነው። አንጎልም አሁን ይህን ሁሉ የሚሰራው ደም ካልደረሰ ይቆማል። አሁን የልብ ስራ እጅግ ጠቃሚ ነው። እዚህ ላይ እናያለን ማለት አንጎል ባይኖር ልብም አይኖርም፣ ልብ ባይኖር አንጎልም አይኖርም፣ ጉበት ባይኖር ልብም አንጎልም አይኖርም፣ ሳምባም አይኖርም ማለት ነው። እነዚህ ሁሉ እጅግ በጣም አስፈላጊ ናቸው። አንዱ ከሌላው ተነጥለው የሚኖሩ አይደሉም። እርስ በርሳቸው አብረው ሆነው አካል የሚባለውን ሰው የሚባለውን እንስሳም እነዚህ ነገሮች አሏቸው። ህይወት ያለው ነገር የሚንቀሳቀሰው በተለይ በጣም ኦርጋናይዝ በጣም የተደራጀው ትልቅ አካል ያለውን ፕላስቲክ ሳት ማለት ነው። ሌሎቹ ሁሉ እነዚህ ነገሮች ስላላቸው ነው ማለት ነው። ሰውም እንግዲህ ሰው የሚባለው እነዚህ ግልቶች ናቸው። ሰው ያረጉ ከእነዚህ አንዱ ቢጎድል ሰውየው ወይ በህይወት አይኖርም ወይ ጎደሎ ሰው ነው ማለት ነው። ለምሳሌ አሁን ልጅ ለስራ እንደሚያስፈልግ እናያለን። ያለ ልጅ ባይኖር የምንጽፈው በእጅ ነው። የምናደርገው ነገር ሁሉ አንጎል ያሰበው ልጅ ይፈጽማል። እጅ ደግሞ እንዲሰራ ደግሞ እግር ደግሞ ወደ ቦታ ማሄድ አለበት። እግር ባይንቀሳቀስ እጅም ደግሞ ስራው እንዲሰራ አይችል መንቀሳቀስ ማለት ነው። አሁን ያለ እጅና ያለ እግር ሰው ሊኖር ይችላል። ግን ያ ሰው ምንም ነው የሚባለው? ጎዶሎ ሰው ነው የሚባለው። እሱ እኮ እጅ የሌለው ሰው ነው፣ እግር የሌለው ሰው ነው የሚባለው። መከራ ነው ለእሱ። ደግሞ እጅ የሌለው ሰው ስራን ለመስራት በምድር ላይ የተመቻቸ ኑሮ መኖር አይችልም። እጅ ነው የሚያደርገው ያ። እግር ባይኖር መራመድ የማይችል ሰው በህይወትና በኑሮ ውስጥ ምን ያህል ስቃይና መከራ እንደሚገጥመው ይታያል። ስለዚህ እጅና እግር ሳይኖር ሰው በህይወት ቢኖርም ጎድሎ ሰው ነው ማለት ነው። ነገሮችን በአግባቡ መፈጸም የማይችል እጅግ በጣም ብዙ ችግርና መከራ የሚደራረብበት የምድሩ ጉዞ የምድሩ ሩጫ ሁሉ በደስታ የሚያሳልፍ ሳይሆን በሀዘንና የተሸማቀቀ የሚያሳልፍ ሰው ነው። ለምሳሌ አሁን አይን ነው። አይን ሌላው ጠቃሚ የሰውነት ክፍል ነው። ነገር ግን አይን ባይኖር መኖርም ይችላል። ነገር ግን አይን የሌለው ሰው ምንድን ነው የሚባለው? እውር ነው የሚባለው። በጨለማ የዓለምን ውበት በዓለም ውስጥ ያለውን የእግዚአብሔርን ድንቅ ስራ እግዚአብሔር የሰራው ነገር የማየት እድል የለው። አይን የሌለው ሰው ምን አይነት እንደሆነ እናስብ። የአይንንም ውበት የሚየው አሁን አንጎል ባይኖር ሰው በህይወት መኖር አይችልም። ጉበት ባይኖር በህይወት መኖር አይችልም። ልብ ባይኖር በህይወት መኖር አይችልም። ሳምባ ባይኖር በህይወት መኖር አይችልም። ኩላሊት ባይኖር በህይወት መኖር አይችልም። ጣፊያ ባይኖር በህይወት መኖር አይችልም። እነዚህ ደግሞ ሌሎች ነገሮች እንደነ አይን እንደነ አፍንጫ ሌሎቹ ደግሞ ባይኖሩም ልንኖር እንችላለን። ነገር ግን ጎደሎ ሰው ነው የሚባለው። ማንም ሰው ቢሆን እውር እውርነትን አይፈልግም። እውር መባልን አይፈልግም። ደግሞ እውር መሆን ምን ያህል እንደሚያጎድል ያውቃል። ማንም ሰው አፍንጫ ቢስ መባል አይፈልግም። ማንም እግረ ቢስ ወይም እጀ ቢስ ሊባል አይገባም። ስራን ከማመቻቸትም ባለፈ ደግሞ እነዚህ ነገሮች ደግሞ ሰው ሰው ሆኖ እንዲፈጠር የተሟላ ሰው ለማስባል ደግሞ እነዚህ አስተዋጽኦ አላቸው። አለዚያ ጎደሎ ሰው ነው። የተሟላ ሰው ሳይሆን ጎደሎ ሰው ነው። አንዳንዶቹ ያለነሱ በህይወት መኖር አንችል ያለ አንዳንዶቹ ደግሞ እጅግ በጣም ለስራ ጠቃሚ ሆነው እንደነ አይን እንደነ አፍንጫ እንደነ እጅ እጅግ በጣም አስፈላጊ ሆነው እነሱ ከሌሉ አስፈላጊ ከመሆኑም ሌላ ደግሞ እነሱ ከሌሉ ደግሞ ሰው ጎደሎ ነው ማለት ነው። ስለዚህ እያንዳንዱ የአካል ክፍል እጅግ በጣም አስፈላጊ ነው ማለት ነው። አሁን አንጎል ራሱ ይህን ሁሉ የሚያስብ ሆኖ ነገር ግን ስስ ነው አንጎል። ልክ አሁን አንጎልን እንዴት አድርገን መውሰድ ይቻላል? እንደ ገንፎ ለስላሳ ነገር ነው። ልክ እንደ ገንፎ በቃ ጀሶ ከመድረቁ በፊት ልክ እንደዛ አይነት ነገር ማለት ነው። የበሶ እንደ ገንፎ ማለት ነው። ነገር ግን አንጎል ለማንኛውም አይነት በሽታ በቀላሉ ይጠቃ ነበር ጥንቃቄ ባይደረግለት። እግዚአብሔር ምን አደረገ? አንጎልን እንደዚህ በቀላሉ ሊጠቃ የሚችል እሱ ከተጠቃ ደግሞ ጠቅላላ የሰውነት አሰራሩ ሁሉ እንደሚበላሽ ስለሚያል ልክ ለጉበት ለልብና ለሳምባ ለኩላሊት እንደተጠነቀቀ ለአንጎልን ተጠቅቆለታል። ምን አደረገው? ደካማ ትልቅ ስራ የሚሰራ ሁሉ ግን ደካማ በቀላሉ ሊጠቃ የሚችል ስለሆነ በጣም ጠንካራ የሆነው አጥንት በዚህ ጠንካራ አጥንት ወይ ዲስከል በሚባለው እንዲሸፈን አድርጎታል። የሚገርማችሁ ነገር ማንኛውንም አይነት ግጭትና ሁኔታ ሁሉ ሲኖር አንጎል በቀላሉ አይጠቀም። ይሄ እስከል የሚባለው አንጎልን የሸፈረው ጠንካራው የአንጎል ጠቅላላ አንጎልን የሚሸፍነው ጭንቅላታችንን የሚሸፍነው አጥንት ማንኛውንም ከባድ የሆነ ግጭት ሁሉ መቋቋም ትችል። በቴስታ እንኳን ሰዎችን እንመታለን እኮ እግዚአብሔር እንደዚህ አድርጎ ፈጥሮታል። እንዴት አይነት የጥበብ አምላክ ነው! እንዴት አይነት ግሩም አምላክ ነው! ይህን መንፈስ ቅዱስን ኩለኛ የሰጠን አምላክ እኮ ዘላለማዊ የሆነውን ይህንን ድንቅ ዓለምን እኮ የፈጠረ አምላክ ነው። እኛ ነው እኛ ሁላችን ተፈጥሮ ሁሉ እኛንም በዚህ መልክ እኮ የፈጠረ ነው። እንዴት አይነት ድንቅ አምላክ ነው! ስለ መንፈስ ቅዱስ ስንናገር እኮ ስለዚህ እየተናገር ነው። ይህንን ሁሉ የፈጠረ አምላክ እኮ ነው። ስለዚህ እነዚህ አሁን መጽሐፍ ቅዱሳችንም አሁን እንግዲህ ናስብ ይህንን ጻፈው ጳውሎስ የአናቶሚ ወይም ሐኪም ወይም ደግሞ ፊዚዮሎጂስት አይደለም። ወይም ደግሞ ስለ ባዮሎጂ በዛን ጊዜ ደግሞ እንደዚሁም ደግሞ የዘመናዊው የሳይንስ እውቀት የተራቀቀበት ጊዜ አልነበረም። ነገር ግን ያስቀመጠበት አቀማመጡ፣ አገላለጹ የሚያስደንቅ ነው። ይሄንን የፈጠረው መንፈስ ቅዱስ በእሱ ውስጥ ሆኖ ምሳሌው ራሱ ያለ ስህተት አስቀምጦታል። የማይረዳው ነገር ስህተት በሌለበት ሁኔታ ጳውሎስ አስቀምጦታል። ይሄ ከመንፈስ ቅዱስ ሲሆን ነው። መጽሐፍ ቅዱስም የተጻፈው እኮ በመንፈስ ቅዱስ በዚህ መልክ ስለሆነ ነው። ስህተት የሌለበት መጽሐፍ ቅዱስ ማለት ያለውን እውነት እንዳለ ያስቀመጠ። አሁን ስለዚህ እንደዚህ ብሎ ሲናገር ይገርማል። አካል ብዙ ብልቶች እንጂ አንድ ብልት አይደለምና እግርነ እጅ አይደለውምና የአካል ክፍል አይደለውም ብትል ይህን በማለቷ የአካል ክፍል መሆኗ ይቀራል። ጆሮም እኔ አይን አይደለውም እና የአካል ክፍል አይደለውም ብል ይህን በማለቱ የአካል ክፍል መሆኑ ይቀራል። አካል ሁሉ አይን ቢሆን መስማት ወዴት በተገኝ? ሁሉም መስማት ቢሆን ማሽተት ወዴት በተገኝ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ወይም እግሮችን አታስፈልገኝም ራስ ደግሞ እግሮችን አታስፈልገኝም ልትላቸው አትችልም ልላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁንም የሚያስፈልጉ ናቸው፣ ቅድም እንዳልናቸው ማለት ነው። እንደነጉበት ኩላሊት፣ አንጎል፣ ልብ እንደ ማለት ነው። እነዚህ ይልቅ የሚያስፈልጉ ናቸው። እንደውም ያለ እነሱ መኖርም አንችልም። እንደውም ጠንካራ የሚመስሉ እንደነ እግርና እጅ ቢወገዱ ሰውየው በሕይወት ሊሆን ይችላል፣ ግን ጎደሎ ነው የሚባሉ። እነዚህ ግን ደካማ የሚመስሉ የሚባሉት ባይኖሩ ግን ሰውየው በሕይወትም አይኖርም ማለት ነው። ለዚህ ነው ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው። አካል ብልቶች ያልከበሩ ሆነው የሚመስሉት በሚበዛ ክብሮ በሚበዛ ክብር እናለብሳቸዋለን። በምናፍርባቸው ብልቶቻችን ክብር ይጨመርላቸዋል። አሁን ለምሳሌ አሁን የጉበትና የኩላሊት የልብ ስራ በግልጽ አይታይም፣ ግን በሱ እሱ ባይኖር ደግሞ በሕይወት አልኖርም። ልክ እንደዚሁ ግልጽ ያልሆኑ አገልግሎቶች አሉ፣ ነጋ ስጦታዎች አሉ። መርዳት፣ መምከር፣ ማበረታታት ሰው ላያይም ይችላል። ነገር ግን እግዚአብሔር የበለጠ ያንን በማድረጋችን እግዚአብሔር ያከብራል። ደግሞ የሚታዩ አገልግሎቶች አሉ፣ መስበክ፣ ማስተማር፣ ከመናገር ጋር የተያዙ ነገሮች። እንደዚሁን በአግባቡ ከሰራን ዋጋ እናገኛለን። ነገር ግን ከእነሱም የማይተናነሱ እንደውም የበለጠ ሊጠቅሙ የሚችሉት አሁን የአስተዳደር ስጦታ ራሱ ብዙ ጊዜ በይፋ ወጥተን የምንናገረው አይደለም። ቤተ ክርስቲያንን ግን በማነጽ የሚመኑን ስርዓት በማስያዝ መበለሻሸት እንዳይኖር፣ መጎዳላት እንዳይኖር፣ ትክክለኛ የእግዚአብሔር አስተዳደር በቤተ ክርስቲያን እንዲኖር የአስተዳደር የሽምግልና ስራ እጅግ በጣም አስፈላጊ ነው። የአስተዳደር ስራ የሚባለው መርዳት ራሱ መርዳት እጅግ አስፈላጊ ነው። አይታዩም ግን አስፈላጊ ናቸው ነው። ስለታዩ እንደ ኃጢአት አይቆጠርም። ነገር ግን ስለታዩ ከሌሎች ይበልጣሉ ማለት አይደለም ለማለት ነው። ሁሉም እንደየሁኔታው በአግባቡ ከሰራበት ዋጋውን ያገኛል። ያለ አግባቡ ከሰራና በትክክል ካልሰራበት ደግሞ ሁሉም ይጠየቅበታል ማለት ነው። ጠቀስኩ እንድትሰራበት ነው የተሰጠ። አንዱ ከሌላው አይበላለጥም ለማለት ነው። ሰዎች አዩ ማለት ይበልጣል ማለት አይደለም። ግን ደግሞ ሰባቱም ደግሞ የእግዚአብሔርን ክብር ገልጾ በዚህ በቅዱስና መንፈስ ተሞልቶ በእግዚአብሔር በተሰጠው ኃላፊነት በትክክል ቢሰራ ደግሞ ክብሩ ይጨመርለታል። ሌላው ባይታይም ደግሞ የእግዚአብሔር ክብር ከእሱ ጋር አለ ለማለት ነው። ከአካል ብልቶች ያልከበሩ ሆነው የሚመስሉ በሚበዛ ክብር ይናነብሳቸዋል። በምናብባቸው ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸው። አሁን ለምሳሌ አፍንጫ ቆንጆ ነው ይባላል። አይን በጣም ይታያል። አቤት አይናማ፣ አቤት አይኑ እንዴት ያምራል ይባላል። ጸጉሩ እንዴት ያምራል የሚታይ ነው። እግሩ እንዴት ያምራል፣ እጁ እንዴት ያምራል ይባላል። ነገር ግን የልብን ውበት ልብ እንደዚህ ውብ ነው ብሎ ማንም አይናገርም። ግን ያለ ልብ መኖር አትችል። እንደውም እነዚህ የማይታዩ እንደውም እነዚህ አሁን በግልጽ የማይታዩ አካሎቻችን ብልቶቻችን እንደውም እግዚአብሔር ከአካል ብልቶቻችን ያልከበሩ ሆነው የሚመስሉት በሚበዛ ክብር እናለብሳቸዋለን ነው። ልብ አንጎል ክድብ እንዳለው ማለት ነው። በምናፍርባቸው ብልቶቻችን ክብር ይጨመርላቸው። ስለዚህ የማይታዩ ቢሆኑ ትልቅ ክብር አላቸው። ያለ እነሱ መኖር አንችል። እንደውም ከምታዩት በላይ ለህይወት አስፈላጊ ናቸው። ከአፍንጫ ከእጅ ከእግር በላይ ያለ እነሱ መኖር አንችል። ግን ይሄም ሲጎድል ደግሞ ቅድም እንዳነሳ ነው ነው። ክብር ያለባቸው ብልቶቻችን ግን ይህ አያስፈልጋቸውም። የሚታዩ ማለት ነው። መናገር አያስፈልግም ለማለት ነው። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው ይላል። ማይታዩትን ሁሉ ማለት ነው። ግን በጠቀስነው መሰረት ማለት ነው። መጽሐፍ ቅዱስ በግልጽ ሁኔታ ይገልጻል። አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያል። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ያስፈልጋቸዋል። እንግዲህ ይህንን ግልጽ ነው። አሁን ለምሳሌ ጉበት ቢሰቃይ ጠቅላላ ሰውነት ነው የሚሰቃየው። ሰውየው ታመመ፣ ሰውየው ሊሞት ነው፣ የሰውየው ጉዳይ ጥያቄ ውስጥ ነው የሚባለው። ምን ነው ሲባል ጉበቱ ታሟል፣ ጉበቱ ተጎድቷል፣ ተበላሽቷል ይባላል። አንጎሉ ተበላሽቷል ይባላል። ኩላሊቱ ወድቋል፣ ተበላሽቷል፣ ስራን አይሰራም ይባላል። ከዚህም የተነሳ ሰውየው ሊሞት ነው ነው የሚባለው። አንዱ ብልት አሁን ጉበት በደንብ ቢሰራ ሰውነት በሙሉ ከነዚህ አንዱን ጤናማ አለማውን በሙሉ የሰውነት ክፍል ነው እንዲሳብ ያደረግ። ይህ እንግዲህ በጸጋ ስጦታ በቤተ ክርስቲያን ያሉት የጸጋ ስጦታዎች ሁሉ መስራት አለባቸው፣ እንዲሰሩ መደረጋል። በተለይ የአስተዳደር ስጦታ ያላቸው ሰዎች በቤተ ክርስቲያን በሽምግልና በመጋብነት የሚያገለግሉ ሰዎች፣ በቄስነት የሚያገለግሉ ሰዎች ጸጋውን እያዩ እንዲሰሩ ማድረግ አለባቸው። ያንን ካላረጉ አገልግሎታቸውን በሚገባ እየተወጡ አይደሉም ማለት ነው። እንዲሰራ ማድረግ የጸጋ ስጦታ የቤተ ክርስቲያን ሀብት ነው እንጂ የግለሰብ ሀብት አይደለም፣ የቡድን ሀብት አይደለም። በእርግጥ የቡድን ሀብት ነው። የቤተክርስቲያን ቡድን ነው፣ ትልቅ ቡድን ነው፣ ትልቅ አካል ነው። የቤተክርስቲያን ሀብት ነው፣ የህዝብ ሀብት ነው፣ የክርስቶስ ኢየሱስ ሀብት ነው እንጂ የሰውየው ሀብት አይደለም። ስለዚህ አንዱ እንዲያገለግል እያደረግን ሌላው እንዳገለግል ስናደርግ የእግዚአብሔር ስራ እየበደል መሆናችንን መረዳት አለን። ለአንዱ በር እየከፈትን ሌላው እንዳይሰራ ስናደርግ ጌታን እየበደል መሆናችንን የእግዚአብሔር ስራ እየጎዳን እንዳለን ማወቅ አለብን። ለሁሉም ነው ጸጋውን በተሰጠው መሰረት ማንም የዘር ልዩነት፣ የቋንቋ ልዩነት፣ ነጭ ጥቁር ሳይባል፣ ህንድ ቻይና ሳይባል፣ እስራኤላዊ ሳይባል፣ አሜሪካዊ ኢትዮጵያዊ ሳይባል ማንም በኢየሱስ ክርስቶስ ይሆን ይህ ጸጋ የተሰጠው በቤተ ክርስቲያን እንዲያገለግል በዛ በተሰጠው ጸጋ እንዲያገለግል ማመቻችን ይገባል። እግዚአብሔር አገልግሎታችን የሚባርከው ይህንን ስናደርግ ነው። በአስተዳደር ይህንን ማየት ይገባናል ማለት ነው። ከዚያ አንዱ ቢሰቃይ አንዱ የጸጋ ስጦታ እንዳይሰራ ቢደረግ ሌላውን ሙሉ ይጎዳል ማለት ነው። አንዱ የአካል ክፍል ሲታመም ሰውነት ሁሉ እንደሚታመም ማለት ነው። ይሄ በደንብ በግልጽ መታወቅ አለበት። አንዱ በዘመናችን ባለው የጸጋ ስጦታ አጠቃቀም ላይ ያሉት ሁለት መሰረታዊ ችግሮች፣ አንዱ በጸጋ ስጦታ እግዚአብሔር የሰጠው እንዳይሰሩ ማድረግ ነው። ያንን በደንብ አይቶ እንዳይሰራ ማድረግ ነው። ከዛ የእግዚአብሔርን ዓላማ የእግዚአብሔር መንግስት እንዳይሰፋ ቁጭ ያደርግታል። እንዳይሰራ ስናደርግ ደግሞ የተለያዩ ምክንያቶች አሉ። የብዱን ነገር ሊሆን ይችላል፣ የዘር ነገር ሊሆን ይችላል፣ የደረጃና የክብር ልዩነትና መፈላለግ ሊሆን ይችላል፣ የጥቅም መፈላለግ ሊሆን ይችላል። ብዙ ምክንያቶች ሊኖሩ ይችላል። በዚህም ሆነ በዚያ ምክንያት የጸጋ ስጦታ በአንድ ሰው ላይ ያለውን እንዳይሰራ በምናደርግበት ጊዜ እግዚአብሔርን እየበደል መሆናችን ሊታወቅ ይገባል። ከዚህ ደግሞ እግዚአብሔር ነጻ ሊያወጣን ይገባል። ምክንያቱም ጌታን እናገለግላለን እያል ደግሞ እሱን እንዳንበድል መጠንቀቅ ይገባናል ማለት ነው። አንደኛው በአሁኑ ዘመን ያለው ትልቁ ችግር ያንን ቤተክርስቲያን በአግባቡ አስተዳደር የጸጋ ስጦታ በተግቡ በተገቢ መንገድ እንዳይተገበር ማለት ነው። ከዚህም ጋር የተያያዘ የጸጋ ስጦታ ሲደመር የማሳደግም ችግር አለ። የማሳደግም የቤተክርስቲያን የአስተዳደርም የቤተክርስቲያን ኃላፊነት ነው። መጀመሪያ ኩልል ብሎ ላይሆን አይችላል። ቀስ በቀስ ግን የክርስቶስ ኢየሱስ ጸጋ እውነተኛ የሆነ መሰረት መኖሩ ከታወቀ ሰዎቹ በጸጋቸው እንዲያድጉ የማሳደግ የመጎትጎትም የቤተክርስቲያን ኃላፊነት ነው። ቤተክርስቲያን ስንል እኛ ሁላችንም ማለት ነው። አንዱ ትልቁ ችግር እንዳይሰሩ ማድረግ ነው በአሁኑ ዘመን። ሌላው ችግር ደግሞ ምንድን ነው? የጸጋ ስጦታን ለተወሰነ ለሙሉ ጊዜ አገልጋይ ለሚባል ብቻ ማሰብ ነው። እነሱም አንዱ ትልቁ የእግዚአብሔር ስራ የሚገለጽባቸው ቢሆኑ በመጽሐፍ ቅዱሳዊ መንገድ መጀመሪያም እንደተናገርኩት ምዕመናንን ሁሉ በዚህ እንዲሳተፉ ማድረግ የእግዚአብሔር ፈቃድ ነው። የአዲስ ኪዳን አካሄድ እናንተ ሁለቱ የንጉሥ ካህናት ለእርሱ የተመረጠ ሕዝብ ናችሁ፣ የእርሱን በጎነት ልትናገሩ እኮ ነው ምለው። ይህንን ቃል እኮ ልንሽር እንችላለን አንችልም? በአሁኑ ጊዜ በብዙ የዓለም ክፍል በቤተ ክርስቲያን ያለው ሁኔታ ምንድን ነው? ይህን እንግዲህ ውይይት የሚጠይቅ ነው። ልናስብም እንችላለን። የበሰሉ ሰዎች ማስተማር ሁልጊዜ ብዙ ጊዜ ማስተማሩ ተገቢ ቢሆንም ሌሎቹንም ማሳተፉ ተገቢ ነው። ለምሳሌ አሁን ብዙ ቤተ ክርስቲያን ውስጥ ሁልጊዜ አንድ ሰው ብቻ ቢሰብክ እንትን አይደለም፣ ሌሎቹም ሰዎች ማስተማር የሚችሉትን ያ ፓስተሩ እሱም ይስበክ ሌሎቹም እንዲያስተምሩ ማድረጉ ተገቢ ነው። ያን ደግሞ ስናደርግ ያለ አድሎ ለጌታ ክብር ብለን ለማንም በምንም መንገድ አድሎ ሳይደረግ ማለት ነው። አድሎ የምናደርግ ከሆነ ደግሞ እግዚአብሔርን እየበደልን ስለሆነ ንስሐ መግባት ይገባል። ያ አለ ሁሉንም የማሳተፍ ችግር ማለት ይህም አንዱ በአሁኑ ዘመን እየሆነ ያለ ነገር ነው። አንዱም የጸጋ ስጦታ እንዳያድግና እንዳይሰፋ ወንጌል በምድር በኃይልና በስልጣን እንዳይስፋፋ የጸጋ ስጦታ አድጎ ታምራት እንዳይደረጉም አንዱ እንቅፋት እየሆነ ያለው ምንድን ነው? የጸጋ ስጦታን በአግባቡ የተሰጣቸው ሰዎች አለመጠቀምና ለይቶ አለመጠቀም ጭምር የተወሰኑ ቡድን ብቻ እንዲያደርጉ ወይም ደግሞ እንደዛ ከእነሱ ውጪ ለሌላ ማንም ያልተሰጠ መብት አድርገን መውሰድ የለም። ይህ የመንፈስ ቅዱስ ጉዳይ ነው። የመንፈስ ቅዱስ መብት እንጂ የእኛ መብት አይደለም። እኛ የተሰጠንን እሱ የሰጠንን የጸጋ ስጦታን መጠቀም እንጂ። እንግዲህ አንደኛው አሁን ያልኩት ነው። ሁለተኛው ደግሞ ራሱ የጸጋ ስጦታ አስፈላጊነትን አለመረዳት ወይም መካድ ከተለያዩ የመንፈስ ቅዱስ የጸጋ ስጦታ አጠቃቀም የመንፈስ ቅዱስ የጸጋ ስጦታ አጠቃቀም ጥበብ ጉድለት የተነሳ እግዚአብሔርን እንኳን የሚፈሩ ሰዎች በአሁኑ የሚቃወሙ የበዙበት ጊዜ ነው። ለዚህ ምክንያቶች አሉ። አቀራረቡ እንደ እግዚአብሔር ቃል በቃል ውስጥ በተገለጸው መሰረት ስላይደለ ማሰናከያ እየሆነ ተቃውሞ እንዲበዛ እያደረገ የእግዚአብሔር ሰዎች የሚባሉት እንኳን እንዲቃውሙ እያደረገ ነው ያለ። ይህም ደግሞ የወንጌል አገልግሎቱ እንዲዳከም አስተዋጽኦ አድርጓል። አምልኳችን በኃይልና በክብር በመንፈስ ቅዱስ እሳት የተቀጣጠለና እጅግ ድንቅ ነገር የሚደረግበት እንዳይሆን ደካማ አምልኮ እንዲሆን፣ ደካማ ስብከት እንዲሆን፣ ደካማ ማስተማር እንዲሆን፣ ፈውስ እንዳይኖረው ሌላም ሌላም ነገር ደግሞ ይሄ ደካማ የሰይጣንን ግዛት መውረድ የማይችል የሰይጣንን ስራ ማፍረስ የማይችል አይነት አገልግሎት ደካማ አገልግሎት እንዲሆን የሚያንቀላፋ ወይም ደግሞ አዚም የወደቀበት አይነት አገልግሎት እንዲሆን አድርጎታል። ያጠቃው ይህም ሌላው ችግር ነው በአሁኑ ዘመን። ያ ማለት በአሁኑ ዘመን በከፍተኛ ደረጃ መንፈስ ቅዱስ ጋር እየሰራ ያቢኖርም እንደሚጠበቀው ግን አለምን በአብዛኛው መውረድ በሚችልበት ሁኔታ የወንጌሉ አገልግሎት በዚህ መልክ እንዳይሰራ የጸጋን ስጦታ በዚህ መልክ አለመተግበሩ በብዙ ሁኔታ ቤተክርስቲያንንም የእግዚአብሔርንም ስራ በአለም ደረጃ ጎትቶታል። ይህን ለማለት ነው። ይህ አሁን የመንፈስ ቅዱስ ትረፍ እንዳለ ሆነ ማለት ነው። ስለዚህ መንፈስ ቅዱስ የመንፈስ ቅዱስ ጸጋ ስጦታ እንደ እግዚአብሔር ቃል ነው መጠቀም ይገባል ማለት ነው። አንዳንዶቹ ሙሉ በሙሉ ይቃወማሉ፣ ተቃውሞ ትክክል አይደል። አንዳንዶቹ ደግሞ ያለ አግባብ ይጠቀማሉ። ሁለቱም እንቅፋት እየፈጠሩ ናቸው ማለት ነው። ይሄ ለሰይጣን ይመቻል። በሁለቱም ተጠቃሚ ማለት ሰይጣን ነው። ስንቃወምም የጸጋ ስጦታን ስንቃወምም ተጠቃሚ ሰይጣን ነው። የጸጋ ስጦታን ያለ አግባብ ተጠቅመን ውሽንብር ስንፈጥር፣ በሰዎች አይምሮ ጥያቄ ስንፈጥር፣ ሰዎችን በድንቅ ሁኔታ የእግዚአብሔር ስራ አይተው እንዲመለሱ በማድረግ መጣ የጸጋ ስጦታ ማጠናከያ ሲሆን ያለ አግባብ በመጠቀም ማለት ነው። ሁለቱም ለሰይጣን ነው የተመቻቹ ያመቻችላሉ። እንደገና ደግሞ የጸጋ ስጦታን በአስተዳደር ጉድለት በአግባቡ እንዳይወጣ በቤተ ክርስቲያን በማድረግ በዚህም ተጠቃሚ ሰይጣን ነው። በሁሉ ምንድን ነው መሆን ያለበት? ጌታ እንዳሳየን የጸጋ ስጦታ እንዲተገበር የራሳችን ድርሻ ልንወጣ ይገባል። እግዚአብሔር እንዳሳየን እንደ ኃላፊነታችን እንደተሰጠን ኃላፊነት እንደተሰጠን ጸጋ ጳውሎስ እንደምለው የጸጋ ስጦታን ስራ ላይ እንዲውል ማመቻቸት የራሳችን ድርሻ ልንወጣ ይገባል። በቤተ ክርስቲያን በአስተዳደር ያለን፣ በወንጌላዊነት ያለን፣ በመጋቢነት ያለን፣ በተለያየ ሙሉ ጊዜ አገልግሎት ሲሆን በተሰጠን ወይም ደግሞ ይህን የገባን አስተዳደር የቤተክርስቲያን አስተዳዳሪዎችን ማለት ነው። አንዳንድ ጊዜ እግዚአብሔር በዚህ እየበደልን ያገለገልን ይመስለናል፣ እንኩራራበታል፣ እንደውም እርካታ ይሰማናል። ያ የስጋ እርካታ እንጂ የመንፈስ ቅዱስ እርካታ አይደለም። እያንዳንዳችን የምናደርጋትን በመጽሐፍ ቅዱሳዊ መንገድ ይፈትሽ። አለዚህ አንዳንድ ጊዜ ስህተት እየሰራ እንድንደሰት ይችላል። በዚህ በሁለት ምክንያት የመንፈስ ቅዱስ ስጦታ መሳት የሚገባው በአለም ውስጥ ተጽዕኖ ማታገድ በምችል ሁኔታ እንዳደርግ እንቅፋት የመሆን ነገር አለ። እንግዲህ በዚያ ነው ይህ የተሰ እንድናመቻች ነው። ሌላው ደግሞ ስንፍና ነው። ሌላው ቅድም ካልኩት ነጥብና ስንፍና ነው። ምእመኑ ምን ብዙ ምክንያት ሰጥቶ አገልጋዮቹም ምክንያት በመስጠት በቃ አልተመቻችልኝ፣ ባይመቻችም ቢያንስ እንጸልይ፣ ቢያንስ እናልቅስ፣ እግዚአብሔር ነገሮችን እንዲያስተካክል እንጂ የመተው ኃላፊነት አልተሰጠን። ለማንም ብለን እኮ አይደለም ጌታን የምናገለግለው የምናመልከው። ጌታን ጌታ ስለሆነ ነው እኮ። እርሱ እኮ ስላዳነን እኮ ነው። ታምራትን ያደረገ ድንቅ አምላክ ስለሆነ እኮ ነው እኛ እሱን የምናገለግለው የምናመልከው። ለፓስተሩ ብለን አይደለም፣ ለቄሱ ብዙ አይደለም። እሱ በአግባቡ ካልሰራ ይጠየቅበታል። ካልተመቻቸም ቢያንስ እንጸልይ፣ እግዚአብሔር ነገሮችን እንዲያስተካክል እንመካከል እንጂ ጥለን የምናደርገው ጥለን እንትንሄድ አይደለም። እሱ የእግዚአብሔር ፈቃድ። ሌላው ስንፍና ነው። ስንፍና መኖር የለበት። አገልጋዮች ጎች መሆን ይገባል። እነዚህ ሙሉ ጊዜ አገልጋዮች የሚባሉ እንደገና የሚመኑ ሌላ ስራ እየሰራ የሚያመልከው ማለት ነው የሚያገለግለው በትጋት ማገልገሉ ተገቢ ነው። ጌታ ያንን በምናደርግበት ጊዜ በትጋት የሚያገለግለው ሰው እኮ ነው። ለአንዱ ሁለት መክሊት ሰጠ፣ ለአንዱ አምስት ሰጠ ይላል። ነግደው የሚያሰርፉትን ማለት የተሰጠንን የጸጋ ስጦታን ሰርተንበት ያን የእግዚአብሔር ትልቅ ዋጋ በሰማያዊ አገር አለ። ከማንም የሚበልጥ ድንቅ የሆነ ሞገስ የሚኖረን ጌታን በታማኝነት ስናገለግል፣ ሲመችም ሳይመችም አገልግል እኮ ነው የሚለው ጳውሎስ ለጢሞቴዎስ። ያለ በጊዜውም ያለ ጊዜውም እኮ ነው የሚለው። ሲመቸን ብቻ አይደለም
አድርገን ቢያቅተን በሜዳፊት በጸሎትና ቃሉ በማንበብ እየተጋን የእግዚአብሔርን ሀሳብ መጠየቅ እግዚአብሔርን መጠየቅ ይገባናል እንጂ ሀሳቦትን ልንቀመጥ አልተሰጠንም፣ ያልተፈቀደልን። እንግዲህ የጸጋ ስጦታ በዚህ መልክ ነው። እነዚህ እንቅፋቶች ናቸው። እንግዲህ ምለው ምንድን ነው አሁን ይህንን ሀሳብ ስናገር፣ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ ነው ብለው። እናንተ የክርስቶስ ናችሁ፣ እያንዳንዳችሁ ጸጋ ተሰጥቷቸዋል፣ የጸጋ ስጦታ ተሰጥቷቸዋል። እና እያንዳንዳችሁ እርስ በርሳችሁ እየተደጋገፋችሁ ሳትቃረኑ ሁላችሁም ለአካሉ ታስፈልጋላችሁ፣ እና አገልግሎታችሁን ቀጥሉ ነው ብለው። እርስ በርሳችሁ አንዱ ለአንዱ ለዚህ አታስፈልግም ብላችሁ ልትጣሉ አይገባም። ጸጋውን የሰጣችሁ አገልግሎት እኮ ነው ብለው። እናንተ የክርስቶስ አካል ናችሁ ነው ብለው። በቀጥለው በሚቀጥለው ትምህርት እንቀጥላለን። ጊዜያችንን ስላለቀ በጸሎታችን ጸሎት እናበቃለን። እግዚአብሔር አምላካችን ሆይ ስለ ጸጋ ስጦታ ስላስተማርከን እናመሰግናለን። ያንተን ዓላማና ሀሳብ በዚህ በመጨረሻ ዘመን ያለን እንደሚገባ እንድናገለግል ጸጋውን እንድንጠቀም እርዳን። እያንዳንዳችን የተሰጠንን የጸጋ ስጦታ ለይተን አውቀን በታማኝነት በትጋት እግዚአብሔር ሆይ እንድናገለግል እርዳን። እርስ በርሳችን ደግሞ ተቀባብለን አንዱ የሌላው ጸጋ ተቀብሎ ይህ ደግሞ አንድ ላይ ሁሉም በመስራት ሁሉም የራሱን ድርሻ በመስራት በመጨረሻ አካሉ የተሟላ አካል እንዲሆን በአካሉ ውስጥ የሚገባው ጤናማ አሰራሩ የተሟላ እንዲሆን እያንዳንዳችን በተሰጠን ጸጋ እግዚአብሔር ሆይ በመቀባበል በመደጋገፍ እንድናገለግል እርዳን። መሰረካከልን አስወግድ፣ አለመቀባበልን አስወግድ። በተሰጠን ጸጋ ጌታ ሆይ እንደሚገባ እንድናገለግል እርዳን። ጌታ አምላካችን ክብር ለአንተ ይሁን። ስላስተማርከን እናመሰግናለን። በኢየሱስ ክርስቶስ ስም አሜን።